የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የአንድ ሰዓት ዝግጅቱን ጀመረ።
መገሰጽ አለበት ወይም ደግሞ መነገር አለበት ማስተካከል አለበት መንግስት ከሚቀበላቸው ከማይቀበላቸው ጋር መወያየት አለበት ብለን መግለጫ ሰጥተናል። ቢያንስ ከተቃዋሚዎች ወገን ልዩ ሐሳቦች ሊወክሉ ፓርቲ ባይወክሉም የህብረተሰቡን ተለያዩ ድምጾች ይናገራሉ የሚባሉ ግለሰቦች አሉ። ኢትዮጵያ
በተደመጡበት ቅደም ተከተል እናስተዋውቃችሁ።
ብፁዕ አቡነ ዮሴፍ፣
መጋቢ ዘሪሁን ደጉ፣
ሙዓዘ ጥበባት ዲያቆን ዳንኤል ክብረት።
በነጠላው በማስተዋወቃችን ይቅርታ።
ወደ ውይይቱ ስንገባ ከነ ማዕረጋቸው እናመጣለን።
በብዙ የሙዚቃ አፍቃሪዎች የተወደደ ነው። በተለይ በማሲንቆ ግርፉ
ብርቱ ሕክምና በሚጠይቅ ህመም ተይዞ የወገን እርዳታ እየጠየቀ ነው።
በቅርብ ከምትከታተለው አንዲት የሙያ አጋሩ ጋር አወያይተነዋል።
ንጉሴን በል ወደ መስኮት ህግባ ብንለው
የለም ሚስኮት ተደርገናልና አልገባም ማለት
ምን ማለቱ እንደው ተራው ሲደርስ ያብራራል።
ተወዳጁ የስፖርት ጋዜጠኛ ፍቅሩ ኪዳኔ
32ኛውን የአፍሪካ እግር ኳስ ውድድር እየተከታተለ ነው። ጋቦን ውስጥ
ከፊፋ ይነሳና ስለ አፍሪካውያን የዋንጫ ተወዳዳሪዎች እንዲሁም ስለ ስፖርት እግር ኳስ ጉዳዮች የሚለን ይኖረዋል።
ሳይበዛ ሳይንስ የዛሬ ጥር 21 2009 ዓ.ም ዝግጅታችን እነዚህን ይዟል።
እነዚህንም ንጉሡ ታምሬ በመልክ በመልካቸው አቀነባብሮ
በሙዚቃ ከሽኖ ለአየር እንዲበቁ ያደርጋል።
ዝግጅትና መስተንግዶ የእኛ ነው። የኔ አሉላ ከበደና
የኔም የአዲሱ አበበ።
የዜና ዝግጅቱ ደግሞ የተረኛ አንባቢው ነውና
እርሱ ሲያበቃ እኛ እንመለሳለን።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍስሐዬ ነኝ። ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ስላቀረበችው ጥሪ ዓለም አቀፉ ህብረተሰብ አፋጣኝ ምላሽ እንዲሰጥና አጋርነቱን እንዲገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቀረበው። ዋና ጸሐፊው ጥሪውን ያቀረቡት በዚህ ድርቅ ላይ በተወያየና አሁን ማምሻውን በተጠናቀቀው ከፍተኛ ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ይልክልናል። እንደደረሰ በዜና ማጠቃለያ ላይ እናቀርባለን። የብሪታንያ የዓለም አቀፍ ልማት ባለሥልጣን በሶማሊያ ያለው የድርቅ ሁኔታ እየተባባሰ መሄዱ በጽኑ እንዳሳሰባቸው ገልጸዋል። ፕሪቲ ፓትል ትላንት ሞቅዲሾ ጉብኝታቸውን እንዳገባደዱ በሚሊዮኖች የሚቆጠሩ ሰዎች በድርቁ ተጎድተዋል፣ ብሪታንያ ለሶማሊያ የምትሰጠውን እርዳታ ከፍ የማድረግ እቅድ አላት ብለዋል። ባለሥልጣኗ ባወጡት መግለጫ ድርቅ በሰዎች ሕይወትና በመረጋጋት ላይ አደጋ በደቀነበት በአሁኑ ወቅት በሚሊዮኖች የሚቆጠሩ ሶማሌዎች በአስከፊ ሁኔታ ይገኛሉ። ብሪታንያ የሰዎችን ሕይወት ለማትረፍ ምግብ፣ ንጹህ ውሃና ጠጋኝ ምግብ የማቅረብ ረድኤቷን ከፍ ለማድረግ ያቀደችውም ለዚህ ነው ብለዋል። ብሪታንያ ቅድሚያ የምትሰጠው የተረጋጋችና የበለጸገች ሶማሊያ ለመገንባት ነው። ብዙ መሻሻል የታየ ቢሆንም ገና ብዙ ተግዳሮቶች አሉ ሲሉ አስገንዝበዋል። ዓለም አቀፍ ማህበረሰብ 3.9 ሚሊዮን የሚሆኑ አስቸኳይ እርዳታ የሚያስፈልጋቸው ሶማሌዎችን ለመርዳት የ864 ሚሊዮን ዶላር መዋጮ ለማግኘት ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢሚግሬሽን መገደብ በሚመለከት ያወጡት ትዕዛዝ ትርምስ በማስከተሉ አንድ የፌዴራል ፍርድ ቤት በጉዳዩ ላይ ጣልቃ ገብተዋል። ፕሬዚዳንቱ ሙስሊሞች ከሚበዙባቸው 7 ሀገሮች የሚጓዙ ሰዎች ለተወሰነ ጊዜ ወደ ዩናይትድ ስቴትስ እንዳይገቡ ባወጡት ትዕዛዝ ምክንያት ስደተኞች፣ የመኖሪያ ፈቃድ ያላቸው ሰዎች፣ ተማሪዎችና ሰራተኞች በአሜሪካ አውሮፕላን ማረፊያዎች ላይ ሲደርሱ ተይዘዋል ወይም በዓለም አቀፍ በረራ አውሮፕላኖች ውስጥ እንዳይገቡ ታግደዋል። አንድ ሌን የተባሉ ኒውዮርክ ያሉ የዩናይትድ ስቴትስ ወረዳ ዳኛ ህጋዊ ቪዛ ማለት የይለፍ ፈቃድ እያላቸው በሀገሪቱ አይሮፕላን ማረፊያዎች ከገቡ በኋላ የተያዙ ሰዎች እንዳይባረሩ የሚያግድ አስቸኳይ ጊዜያዊ ትዕዛዝ ሰጥተዋል። ትዕዛዙ በህጋዊ መንገድ የገባ ማንኛውም ስደተኛ እንዳይያዝም ያዛል። የፕሬዚደንት ትራምፕ ቃል አቀባይ ቦሪስ ኤሽቴይን የፍርድ ቤቱ ትዕዛዝ በምንም አይነት የከፍተኛውን አካል ትዕዛዝ አያግድም ሲሉ ዛሬ ለጋዜጠኞች ተናግረዋል። የሀገር ውስጥ ደህንነት ጥበቃ መስሪያ ቤት ዛሬ ያወጣው መግለጫ የፍርድ ቤት ትዕዛዞችን አከብራለሁ ብለዋል። አያይዞ ግን ወደ ዩናይትድ ስቴትስ የሚገቡ ሰዎች በሀገራችንም ሆነ በአሜሪካ ሕዝብ ላይ አደጋ የሚደቅኑ አለመሆናቸውን ለማረጋገጥ የፕሬዝዳንቱን ትዕዛዝንም በተግባር ላይ አውላለሁ ሲል አስገንዝቧል። በኒውዮርክ፣ በቺካጎ፣ በሳን ፍራንሲስኮ እና በሌሎች የአሜሪካ ከተሞች አይሮፕላን ማረፊያዎች ላይ በአብዛኛው ከአሜሪካ ሕዝባዊ መብቶች ማህበር የተወከሉ ጠበቆች የሚገኙባቸው በርካታ ሰዎች የፕሬዝደንት ትራምፕን ትዕዛዝ በመቃወም ተሰልፈዋል። ስደተኞችን በመደገፍ በኒውዮርክ አይሮፕላን ማረፊያ ላይ የተሰለፉት ሰዎች በብዙ ሺህ ይቆጠራሉ። አንድሬ ሰጎራ የተባሉ የአሜሪካ ሕዝባዊ መብቶች ማህበር ጠበቃ ይህ የአሜሪካውያን ባህሪ አይደለም፣ ህገወጥ ትዕዛዝ ነው፣ ማህበረሰባችንን የባሰ አደጋ ላይ ይጥላል እንጂ ደህንነትን አያመጣም፣ እነዚህ ፍልሰተኞች አገራችንን ታላቅ ያደረጉ ናቸው በማለት አስገንዝበዋል። የትራምፕን ትዕዛዝ በጊዜያዊ መልክም ቢሆን ያቆመው ክስ የተመሰረተው ኒውዮርክ ከተማ በሚገኘው የኬኔዲ አይሮፕላን ማረፊያ ላይ ተይዞ በነበሩ ሁለት ኢራቃውያን ስም የተመሰረተ ክስ ነው። ሁለቱ ኢራቃውያን የአካባቢው ፖለቲከኞችም በተቃውሞው ውስጥ በመግባታቸው ሊፈቱ ችለዋል። ከፌዴራል ባለሥልጣኖች የወጡ ዘገባዎች እንደገለጹት እስካሁን ባለው ጊዜ በትራምፕ ትዕዛዝ ምክንያት የተያዙ ሰዎች ቢያንስ 170 ደርሰዋል። የዩናይትድ ስቴትስ ወታደራዊ ኃይል የመን ያለውን የአልቃይዳ ቡድንን ኢላማ በማድረግ በከፈተው ጥቃት አንድ የወታደራዊ አገልግሎት ሰራተኛ ሲገደል ሶስት ደግሞ እንደቆሰሉ ወታደራዊ ኃይል አስታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። በዜና ማጠቃለያ ላይ እንገናኛለን።
አሁን የራዲዮ መጽሔት ተጀመረ።
የመጀመሪያዋ ዝግጅትና መሰናዶው ምርጥ የሳምንቷ ግጥም ነች።
መልካም ምሽት እንመኛለን።
የአክብሮት ሰላምታችንም ይድረስልን። ግራዋና ግብጦ ይመራል ይላሉ ኮሶ መጠጣት፣ ይመራል ይላሉ እንቆቆ መጋት፣ ይመራል ይላሉ መተሬ መብላት፣ ይመራል ይላሉ እሬት መጎንጨት።
ውሸት ነው ሐሰት ነው የሚያንገሸግሽህ ውስጥህን ነውጦ፣ ከምሬትም ሁሉ የሚመር አብልጦ፣ ፍትሕ እጦት እንጂ ግራዋና ግብጦ። የዝምታ ዜማ ከሚለው የሥነ ግጥም መድብል ያገኘናትን ነው ያነበብንላችሁ።
የመድበሏ መታሰቢያነት ለኢትዮጵያ፣ ለኢትዮጵያዊነትና
ለኢትዮጵያውያን መሆኑን የመጽሐፉ ሽፋን ገጽ ውስጥ ተመልክተዋል።
ገጣሚ አበባየሁ መኮንንን እናመሰግናለን።
ባላባት ነይ ብሎሽ አልነገርሽኝ ወይ?
ለመሆኑ ማን ነው የድምፃው?
እርሱን የሚመለከት ጉዳይ ስላለን
ቆየት ብለን እንመለስበታለን ልትለኝ ነው?
አዎ አሉላ፣ እስቲ ወደ ዜማው እንመለስ።
ደግነቷ ደግ ደግነቷ ደግነቷ ደግ ደግነቷ
የታመመን ጠይቁ፣
የተቸገረን እርዱ።
ይህ በማንኛውም እምነት ይመስለናል።
ነገሩ የእምነት ብቻም ሳይሆን ሰብአዊነትም ነው።
ይህን የነገራችን መጀመሪያ ካደረግ
ለፕሮግራማችን መንደርደሪያም ከሆነ
የታማሚውን አርቲስት ምጥን ውይይት ልናስከትል ነው።
አዎ፣ የማሲንቆው ጌታ
ሰጠኝ አጠናው ታሟል።
የሰማነውም ከቀደሙ በርከት ያሉ ስራዎቹ ያንዱን ነበር።
መሆኑን ግን ሰጠኝን ምነካው
የእኛ ብቻም ሳይሆን ይሄ ጥያቄ የአድማጭም ይመስለናል።
መልሱን ከራሱ ከሰጠኝ አድርገን
በቅርብ ከሚያስታመሙት አንዱ አርቲስትም አብራለች
ታዋቂዋ የመድረክ ተወዛዋዥ አልማዝ ጥላሁን።
ሰላምታችን ለሁለታችሁም ይድረስልን። ሰጠኝ
እንደምን አለ?
አልማዝም እንደምነሽ?
አልማዝ ሰላም።
እንደናገት አሉናየ
ሰጠኝ።
አቤት ጌታዬ።
ምን ጌታ ምን ሆን?
ትንሽ የብርድ ኒሞኒያ ምት እና ዲያቤቲክ አንድ አለኝ። እሱ ነው አሁን በቃ በሰውነቴ ውስጥ እንደፌክሽን ፈጥሮ እሱ ነው በቃ።
አሁን ምን ደረጃ ላይ ነው ያለው አሉ ሐኪሞች?
ተከታታይ ለአንድ አመት ሕክምናው መቀጠል አለብኝ እና አንዳንድ መድኃኒቶች አዘውልኛል። በክብና እንደ 15 ቀን ሆስፒታል ደረሰኩኝ። ናው ተቋርጦብኛል ማለት ምክንያት እሱን መቀጠል እንደገና አለብኝ።
ለምን ተቋረጠ?
ያው የአቅም ጉዳይ ስላለ አንዳንድ ነገር ማዘግ አለብኝ ነበረ። እሱ በቀጣሚ ተቋረጠብኝና ለጊዜው ስራ ላይ ሊሆን ነገሮች እስከሚስተካከሉ ለጊዜ አቁሙት ብያለሁ። በጣም ተስ የተከታተልኩ አሁን
አሉ። በነገር ላይ አቅም ጉዳይ ቢል ሰጠኝ። አሁን መስመር ላይ ያለችው አርቲስት አልማዝ ጥላሁን እሷ የምታስተባብረው ሌሎችም አሉ
አጋሮቹ።
አዎ የሙያ የገንዘብ አስተዋጽኦ ለማድረግ የፊታችን ማክሰኞ ሳምንት ነው። አልማዝ እስቲ የበኩልሽን ነገር።
እሺ፣ በመጀመሪያ ደረጃ ሰጠኝ የምታውቁት ታዋቂ ዝነኛ የማሲንቆ ባላባስና ድምጻዊ የባህል ተጫዋች ነው። በባህሪውም በጣም ጥሩ ከሰዎች ጋር የሚግባባት አርቲስት ነው። ግን በአጋጣሚ በደረሰበት የህመም ድንገት ሆስፒታል ገብቶ ተጠርተን ሄድን። በጣም አስፈሪ ነበር። እግዚአብሔር ደግ ነው፣ አሁን ለዚህ በቅቷል። ግን አሁንም ቢሆን ብዙ ክትትልና ኪሞቹ ለአንድ አመት ድረስ ስራ መስራት እንደማይችል እንደገና መድኃኒቱ ክትትል እንደሚያስፈልገው ዶክተር የብቻው እንደሚያስፈልግ ኢንሹራንሱ ደግሞ ስለሌለው ስለተቃጠለበት በዛ ምክንያት ነው ብዙ ወጪዎቹ የተጠየቀው ነው። አሁን ገና ኢንሹራንሱ ሲስተካከል መሞት የለበትም እኛ ጓደኞቹ የኢትዮጵያ ህዝብ እያለ በማለት በማስተባበር ማክሰኞ በማዕዛር ሬስቶራንት የሙያ ጓደኞቹ ባለንበት ሁሉም አድናቂዎቹ ባለንበት አስተዋጽኦ አድርገን የተቻለውን ያህል እርዳታ ለማድረግ ዝግጅት እያደረገ ነው።
እንዴት ነው? ጥሩ እየሄደ ነው?
እግዚአብሔር ይመስገን ጥሩ እየሄደ ነው። ይኸው እናንተም አናውንስ እንደዚህ በሚዲያ የአየር ጊዜ እየሰጣችሁን ሰው እንዲያውቀው በማድረግ ብዙ አስተዋጽኦ እናንተም የበኩላችሁን እያደረጋችሁ ነው። ህዝቡ ጥሩ እንቅስቃሴ እየተደረገ ነው። መጨረሻውን ደግሞ አብረን እናያለን። እግዚአብሔር ደግሞ ይረዳናል ብለን እናስባለን።
አልማዝ፣ እስኪ ሰጠኝን ለማያውቁ በዋሽንግተን ዲሲ አካባቢ የሚኖር ኢትዮጵያዊ ሰጠኝን በቀልዳ ቀልድ ለዛ ባላቸው በመሰንቆ የሚጫወታቸውን አጫዋቶች ያውቃሉ። ከእናንተ ጋርም ብዙ መድረኮች ላይ አብሮ ሲሰራ የማየት እድል አግኝተናል። በኢትዮጵያ ላሉ ምናልባትም የእሱን ስራዎች የማየት እድል ለሌላቸው እስኪ ያስታውሺ፣ ሰጠኝ ምን አይነት የሙዚቃ ሰው ነው? የመሰንቆ አባት ብለሸዋል።
ሰጠኝ ማለት የማሲንቆ አባት ንጉስ ነው። ኪንግ ኦፍ ማሲንቆ ነው እሱ። ለምን አሁን ማሲንቆ መቼዎች ብዙ አሉ እዚያ ኢትዮጵያ ውስጥ ሀገራችን ብዙ ጎበዝ ልጆች ሰርተዋል። ግን ለመጀመሪያ ጊዜ ማሲንቆን እንደ ኪቦርድ እንደ ዋሽንት እንደ ሰው አርጎ የሚያነጋግር ደንበኛ የእውነተኛ ኢትዮጵያ ሙዚቀኛ የማሲንቆ አባት ነው እሱ። ይህን ማንም የሚመሰክርለት ነው። ብዙ አርቲስቶች ያውቁታል። የኢትዮጵያ ሕዝብም ምናልባት በሚዲያ ላይ ኢንተርቪው ስላልተጠየቀ ላያውቁት ቢችሉም በድምፅም በጣም ነው የሚለው። ግን ለማሲንቆ አሜሪካ፣ በየትም ሀገር ለነጮች ራሱ ባህላችን ከሚያስተዋውቁ የኢትዮጵያ ባለሙያ አንድ ማሲንቆ መቺ ሰጠኝ ነው። በሰርግ በዝግጅት በአሜሪካ አካባቢ ብዙ ስራ ይሰራል። ተወዳጅም ነው። እንደውም ብዙ ጊዜ ሰርግ ሲሆን እሱን ካጡ ነው ሌላ ሰውን ምርጫ የሚጠቀሙት።
አልማዝ እንዳለችው መሰንቆ ሲጫወት ለዛ አለው። እንዲያውም ቀደም ያለ አንድ ሲዲ እንደነበረው ትዝ ይለኛል ከበርካታ ዓመታት በፊት።
እስቲ እሱም ስለ ራሱ ትንሽ ይንገረን።
አሁን እንደ ሶስት ሲዲዎች አሉኝ፣ ባህላዊም ዘመናዎችም። እንደ ኮሜዲ አንዳንድ ነገሮች ሰርቻለሁ። ገና እሰራለሁ ብዬ አስባለሁ።
አይዞህ ትሰራለህ።
እግዚአብሔር ጋር እንግዲህ ሰላምን እግዚአብሔር ጤና ስጠን እንዳለሁ ገና በመስራት ላይ ያለሁት እና ውድ የሀገሬ ህዝብ እንዲሁም የስራ ባልደረቦቼ ጓደኞቼ ግፋበት ብዙ ሞራል በመስጠት በዚህ ደረጃ ደርሻለሁ። ቢሆንም ቢጠበቅብኝ ገና ብዙ ነገር አለ ብዬ አስባለሁ። ገና ጨረስኩትም አላማይ እና በዚህ ያደረብኝ አንዳንድ ነገር ተቋረጠብኝ። ይህ
ከመሲንቆ ሌላ ክራር ትጫወታለህ?
ኪቦርድ እጫወታለሁ። ዜማና ግጥሞች ደርሳለሁ። እነዚህ ናቸው ብዙዎቹ። ሞክራለሁ ይባላል እንጂ መሰንቆ ጨዋታ በጣም የቀጠለና የረዘመ መሄድ ትልቅ መሳሪያ ነው። ለዛ ነው ፍቅር የሚያደረብኝም እድሜ ልክ ንብሱ ጋር ምኖረው።
ኢትዮጵያ ውስጥ ትጫወት ነበረ? በመድረክ የምትታወቅባቸው ቲያትር ቤቶች ይሁን ሌላ አለ?
በብሔራዊ ቲያትር በባህል
ቡድን
ውስጥ ስራ ነበረ 15 ዓመታት ያህል። ከዛ በፊት ደግሞ በክፍለ ሀገር ግሻ በሚባል ኪነት በፊት
ወደዚህ ከመጣ ምን ያህል ጊዜ ነው?
ወደ 26 ዓመት ሆነኝ። እዚህ
ቅድም አልማዝ እንደምትለው ለብዙዎች የሚረዳበትን ጠባዩን የመመልከት አጋጣሚ ነበረኝ። ሙዚቀኞችም አብረውት እሱ የረዳቸው የቆዩ እንዳሉ። ግን ዋናው ፓናዊው አማርኛ ተናጋሪ እናንተ ያደጋችሁበት አካባቢ ኖሮ ጥናት አጥንቶ እንዲያውም በአካባቢ ብቻ ተወስኖ የሚነገር ቋንቋ ሳይቀር አጥንቶ መጥቶ እዚህ ዋሽንግተን ዲሲ አግኝቼው አናግሬዋለሁ። በዛ ጊዜ አንተ ጋር አርፎ ነበር። ታስታውሰናለህ ሰጠኝ?
በጣም እንኳን አስታወስከው። እሱማ በቃ ምን ወንድሜ ማለት ነው። እንደኛ ቤተሰቤ አባቴ ጋር የኖረ ቅኔውንና ዘርፉን ይዞ የመጣ ቋንቋውንም ብዙ በጣም የሱ ትንግስ ነው። እዛውም ነፍሳችን የማረው አባቴ ከሞታቸው ቤት ልጅ አለ ብለው ነግረውት አሜሪካ ነገር ልኖረ ብሎ ፈልጎ በየ ሬስቶራንትን ወንድም አለኝ ሰጠኝ የሚባል ብሎ እንዴት አይነት ነው ሰጠኝ እንደዚህ ካለስ ሰው ወንድም አለው እንዲህ ተብሎ ከእንዴ ወንድም ጃፓናዊ ወንድም ይኖረዋል እንዴ? ምናልባት አበጋዝ ሊሆን ይችላል ተብሎ አበጋዝ፣ አይ አበጋዝ አይደለም ሰጠኝ ነው። እንዲህ መልክ አንድ አይነት እንደ አጋጣሚ የሆነ ቦታ ድርሻ ስመጣ ፊት ለፊት ሁሉ እግዳ ሰጠኝ ከሆነ ሲሉ በቃ አለቀሰ፣ አቀፈኝ ወንድሜ። በቃ መቼም ብዙ ነገር
ከሌሎች ጋር ያለህን ቀረቤታ ነው አሉላ ለማስታወስ የሞከረው እና አንተም ጥሩ እንከታተላለን፣ ወደፊትም እናቀርባለን። በነገራችሁ ላይ
ያው ለኢትዮጵያ ሕዝብና ለአስተባባሪዎቹ ፖሊስ የሆነ ለሚሰሩት ለጋዜጠኞች ይጠቅላላ እግዚአብሔር ያከብራችሁ፣ እግዚአብሔር ብድር ይመልስላችሁ ነው የምለው።
እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከአንተ ጋር ይሁን ሰጠኝ። አይዞህ በርታ፣ ትድናለህ። ጓኞችህም የብዙ ኢትዮጵያውያን ጸሎት እና እርዳታ እንደሚያግዝ
ተችሎት መጥቶ እዚህ ስቱዲዮ በመሰንቆ ባይሆን ዘና እንላለን።
እሱን እግዚአብሔር ይመስገን። ለዛ ሳይበለ
እግዚአብሔር ይስጥልን። በርታ፣ አይዞ።
እሺ ጌታ።
አገር ጉዳይ በወቅታዊ የኢትዮጵያ ርዕሶች ዙሪያ
የኢትዮጵያ የሃይማኖት ተቋማት ጉባኤ በቅርቡ አዲስ አበባ ላይ ያካሄደውን የእርቅና ሰላም ጉባኤ መነሻ በማድረግ
በጉባኤው ጭብጦች፣ ትልምና ክንውን ብሎም በሃይማኖት ተቋማቱ ሚናና ተጨባጭ ፋይዳ ባላቸው ሌሎች ተዛማች ርዕሰ ጉዳዮች ዙሪያ
ከጉባኤው ጠቅላይ ጸሐፊ ጋር በቀደመ የራዲዮ መጽሔት ያደረግነው ውይይት ተከትሎ በርካቶች አድማጮች የላካችሁልን መልእክቶች ደርሰውናል።
አሁን እንግዶቻችንን እናስተዋውቅ።
ጉዳዩ በቀጥታ የሚመለከታቸውን የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቤ ዘሪሁን ደጉን ከአዲስ አበባ፣ እንዲሁም ከላስ ቬጋስ የኔቫዳና አሪዞና ሊቀ ጳጳስ የስደተኛው ቅዱስ ሲኖዶስ አባል ብፁዕ አቡነ ዮሴፍን፣
በተጨማሪም በአሁኑ ሰዓት በሥራ ምክንያት ደቡብ ኮሪያ የሚገኘውን ሙሐዘ ጥበባት ዲያቆን ዳንኤል ክብረትን ይዘናል።
እንግዶቻችን ሶስታችሁም ሰማችሁን? አባታችን ሰሙን?
አዎ ሰምተናል።
እግዚአብሔር ይስጥልን። እንኳን ደህና መጣችሁ።
አዲሱ፣ ቀጥታ ወደ እንግዶቻችን የሚወስደውን ከማድረስ በፊት አንተ ደቡብ ኮሪያን ታውቃለህ? ከደቡብ ኮሪያ እንግዳ ይዘሃል።
ከዚህ ቀደም ሄጄ ነበረ ለአንድ ሶስት ወር ልምምድ። ያኔ ብዙ ኢትዮጵያኖች አልነበሩም።
ሰላምታው በኮሪያኛ ይሆናል ብዬ ነበረ ከዲያቆን ዳንኤል ጋር።
አኛዋሴው ማለት ይቻላል። አኛዋሴውን ታውቃለህ ዲያቆን? እኔ ሶስት
ለማወቅ በዝግጅት ላይ ነኝ።
እንደምን ያቦሴው የሚሉት አሎ የሚሉትን አንድ ሶስት ቃል ደግሞ እንደኛ ሀገር ዶሮ ወጥ እንደዛ የሚወደደውን ኪምቺ የሚባል ጥሩ
ኪምቺ። አዎ
ሞቅ ያለ ምግብ እንደ ሚጥሚጣ የታከለበት ይመስላል። እና ደግሞ ሰዎቹ በጣም ትሁቶች ናቸው፣ ጥሩ ሰዎች ናቸው።
አዲሱ የፈራሁት ጋር ተወስዱን ነው። ሌላ ጊዜ ስለ ደቡብ ኮሪያ ሌላ ፕሮግራም ማዘጋጀት ሳይኖርብን አይቀርም።
ዳንኤል ከተማረ በኋላ እኔ ጋር ሲደርስ
ግሩም። እንግዲህ ወደ ቁም ነገራችን እንመለሳለን። ያላችሁበትን እግረ መንገዳችን ለማስተዋወቅ ያህል ነው። እንግዶቻችን እንደሰማችሁት መጋቤ ዘሪሁን ደግሞ የፕሮግራሙ ተሳታፊ ነበሩና በሰፊው የተወያየንበት ቀደም ብለን በመግቢያችን የጠቆምነው በቅርቡ በአዲስ አበባ የተካሄደው የተቋማቱ ጉባኤ ነው። እሱን ተከትሎ የብዙ አድማጮቻችን አስተያየቶች ደርሰዋል። ከሰው ምላሽ እንነሳ።
ልክ ነው። ከመጋቤ ዘሪሁን ጋር ያደረግነው ውይይት ነው ጥያቄዎችን የወለደው። ጥያቄዎቹ ደግሞ በአብዛኛው አሁን ያለው ስርዓት ለእርቅ አመችም የመሳሰለ መጋቤ ዘሪሁን ቀርቦ ይህን በመናገራቸው በጣም ተደስተናል፣ እግዚአብሔር ይስጥልን። ነገር ግን የችግሮቹን ቁልፍ አላገኙ። መንስኤው የችግሩ የሰላም መታጣጡ መንስኤ ካልታወቀ መፍትሄ ለመፈለግ አይቻልም የሚል ነው እና ይሄ ሁኔታ ሌሎችን እንድናሳትፍ አደረገን። ለምሳሌ ዲያቆን ዳንኤልን በተለያዩ ጽሁፎች እናውቀዋለን። በአግባቡ ትችት የሚያቀርብ ነው። ለምሳሌ እንደው ሲኖዶሱ እንኳን መስመር ሲስት ያና መንፈስ ቅዱስ ማለት ቀረ ወይምን ነው ብሎ አግሌ በጣም አስደሰተኝና በእውነቱ በሀቀኛነቱ ይህን በመጽሐፉም ምስጋና አቅርብ ያለው በወቅቱ አቡነ ዮሴፍም በኢትዮጵያ ያለውን ሁኔታ ያውቃሉ። ነገሮችን አስታመው ዝም ብለው የሚያልፉ ሰው እንዳልሆኑ አውቃቸዋለሁ በቅርብ። እንዲህ አይነት ሰዎች መታከላቸው ከመጋቤ ጋር ቢወያዩ አንድ ነገር ላይ ይደረሳል በሚል ነውና ያን ውይይት አድምጣችሁታል ወይ? ያለፈውን ከመጋቤ ዘሪሁን ጋር ያደረግነውን እንዴት አያችሁት ከሚለው ብንነሳ ጥሩ ይመስለኛል። ምናልባት እድሉን ለመዋዘ ጥበባት ዲያቆን ዳንኤል ልስጥ።
ሰምቼዋለሁ። መጋቤ ያነሷቸው ነጥቦች አሉ። በዛ በስብሰባው ወቅት ተሰብሳቢዎቹም አባላቱ ያነሷቸው ነገሮች አሉ። ውይይቱ በጣም ጥሩ ነው። በተለይ የሀገሪቱን ችግሮች መፍታት አለብን ብለው የሃይማኖት ተቋማት መሪዎች ያገባናል ብለው መነሳታቸው እና በዛ ጉዳይ መወያየታቸው ብንስማማበትም ባንስማማባቸውም ሀሳቦች መሰንዘራቸው ለእኔ ወድጀዋለሁ።
እዛ ላይ ምን ይቀራል፣ ምን መታከል አለበት፣ ሰላም ሊመጣ የሚችለው እንዲህ እንዲህ ቢባል ወይም እንዲህ እንዲህ ቢደረግ ነበር የሚለውን እንግዲህ በኋላ እናነሳለን። ብፁዕ አባታችንስ እንዴት አዩት ያን ውይይት?
ኢንተርቪውን ሰምቼዋለሁኝ። እንደተባለው ለሰላም መነሳቱ በሀገር ውስጥ ያሉ ችግሮች መፈታት አለባቸው። ህዝብ ከመንግስት ጋር፣ መንግስት ከህዝብ ጋር ተስማምቶ መስራት አለበት፣ መደማመጥ አለበት። ጉዳዮችን ነቅፈን እናወጣለን እና ሁኔታዎች መፍትሄ ያገኛሉ ብሎ መነሳት በእውነቱ በራሱ ትልቅ ነገር ነው። በእንደዚህ አይነት ጉዳይ ይሰሩ ያሰቡ ሰዎችም መመስገን አለባቸው የሚል ሀሳብ አለኝ። ሀገሪቱን ጉዳይ አንድ ሁለት ብሎ አንስቶ መንግስትም ህዝብንም ሊያስማሙ የሚችሉ ጉዳዮች ተነስተዋል ወይ? ህዝቡ የሚያነሳቸው ጥያቄዎችና መንግስትም የሚወስዳቸው እርምጃዎች ሊቆሙ ይችላሉ? የህዝቡን ጥያቄዎች መፍትሄ ሊያገኙ ይችላሉ? እንግዲህ ያ ሁላችንም አብረን በጋራ የምናየው ነገር ሊሆን ይችላል። በውይይታችን ላይ ግን ከሞላ ጎደል በእውነቱ ለእንደዚህ አይነት ገና ውጥን ነው፣ ጥንስስ ነው። ውጥኑ እንደዚህ መነሳሳቱ የሚበረታታ ነው፣ መልካም ነው እላለሁ በበኩሌ።
እናመሰግናለን። ወደ መጋቤ ዘሪሁን እንመለስ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በመሆኑ ጉባኤውንም ያስተባበረው ቡድን አመራር ውስጥ ስለሆኑ ስለ ጉባኤው አጠቃላይ ይዘት በቀደመ ዝግጅታችን አንስተናል። በመግቢያው በመንደርደሪያው እንደጠቆም ነው እንዲሻሻሉ ምናልባትም በጉባኤው ያነሳችኋቸውና ሊታከሉባቸው ይገቡም የነበሩ ከሌሎች ጉዳዩ ከሚመለከታቸው ወገኖች፣ ከህብረተሰቡ ቅሬታ ከሚያነሱ ወገኖች ጥያቄዎች በውይይቱም ከዚያም በኋላ መጥተዋልና የመነጋገር እድል ነበራችሁ፣ መልሳችሁ የመገምገም በዛ ውይይትም አንስተንልዎት ነበረ። መጋቤ ዘሪሁን
በጣም አመሰግናለሁ። እኔ በጣም ደስ ብሎኛል። የዛሬው ውይይት መነሻችን ራሱ በጣም ጥሩ ነው። ምክንያቱም በጣም መሰረታዊ ነገር ምንድን ነው፣ እኛ የምንችለውን እንደ ሀገር እንደ ዜጋ ለሀገራችን ሰላም፣ የተረጋገጠ ሰላም እንዲኖራት አገር በእንደዚህ አይነት ሁኔታ ውስጥ ሲገባ ምንድን ነው ልናደርግ የምንችለው በሚል ሁሉን እንፈተዋለን የሚል ሀሳብ ይዘን ሳይሆን የምንችለውን የአቅማችንን የተቋማቱም ሀሳብ ይሄ ሆኖ ትንሽ ነገር እናደርግ ነው። ስለዚህ ውይይታችን ራሱ ምን ቢጨመር ጥሩ ነው የሚለው አዲሱ ያነሳው በጣም የተመቸኝ አሁን ከተጋበዙት ከብፁዕ አባታችንም እንደዚሁም ከዲያቆን ዳንኤልም በጣም ብዙ ኮንትሪቢዩት የሚያደርግ ነው። በልዩ ልዩ መንገድ እሱም የሚሰራቸውን ስራዎች በጣም ነው አፕሪሼት እኛም የምናደርገው እና ከሌሎችም የሚሰጥ ኢንፑቶች ካሉ እነሱን ወስደን የጋራ ያደረግናቸው። እንግዲህ ዋናው ተልኳችን ምንድነው? ለሀገራችን አንዲት ነገር እናድርግ፣ ባለው ክፍተት ምን እንጨምርበት ያንን መሙላት እንችላለን በሚል ስለሆነ እኔ በማመስገን መጀመር ፈልጋለሁኝ። ከዛ ቀጥሎ ከዛብ ከውይይቱ በኋላ ፕሮሲዲንግ እያዘጋጀን ነው። እኛ ራሳችን ቀጥታ ከምንሳተፍበት ያው እዛ ላይ አውትሶርስ ያደረግናቸው አንዳንድ ስራዎችም ስለነበሩ በባለሙያ እንዲሰሩ በእነሱ በኩል በአምስት ቡድን ሰው ተከፋፍሎ የሁለት ቀን ውይይት ያደርግ ስለነበረ ከኦፕኒንግ እና ከመዝጊያው በስተቀር በአጠቃላይ ፕሮግራሙ በቡድን ውይይቶች የተደረጉና መጨረሻ ላይ ለማጠቃለያ የተወሰነ ሰዓት ነው የተገናኘ ነው። ስለዚህ በአምስት ቡድን የተነሱትን ነጥቦች ዋና ዋና አንኳር ነጥቦች ተለይተው አልቀዋል። ማክሰኞ ዕለት የኛ ስራ አመራር ቦርድ ይቀርብለታል። ከዛ በፊት ባለፈው ሮብለት ይሄን ከኛ ቢሮ ጋር ሲያስተባብሩ የነበሩ ከሰባቱ ማህበራት ተቋማት የተወከሉ ታክስ ፎርስ ነበረ። እነሱ ተገናኝተው የተነሱ ነጥቦችን ገምግመዋል። እኔ ለስራ ምክንያት ከአዲስ አበባ ውጭ ስለነበርኩ አልተገኘሁም፣ ግን አጠቃላይ ሰነዱ ሰኞ ለኛ ይቀርብና ማክሰኞ ለቦርድ እናቀርበዋለን። እዛ ላይ ነው ያለ ነው።
በጣም ከፍ ባለ ትህትና በተቻለ መጠን የአማርኛ ፕሮግራም ስለሆነ በአማርኛ ለመጠቀም አንዳንድ ቃላት ተተኪ ቃላት ሲቸግሩ እንተጋገዛለን።
ዲያቆን ዳንኤልም ስላለ ያግዘናል።
እሺ፣ እግዚአብሔር ይስጥልን። በነገራችን ላይ ይሄ ጉባኤ የሃይማኖት ተቋማት ጉባኤው አዲስ አይደለም። በመሰረቱ መጀመሪያውም የመጀመሪያው አይደለም። ከዚህ ቀደምም አካሄዷል እንደዚህ፣ ግን ተጨባጭ ፍሬ አልታየም የሚሉ ሰዎች አሉ። ያ ብቻ አይደለም። በዚህ የሰላምና የእርቅ ውይይት ላይ ባለ ጉዳይ ናቸው የተባሉት አለመግባታቸው ብዙ ሰዎች እንደ ጥያቄ ያቀርቡታል። እንግዶቻችን በተለይ ብፁዕ አባታችንና ዲያቆን ዳንኤል ምን ያህል እንደምትስማሙበት አላቅም። የጉዳዩ ባለቤት ማለት ለምሳሌ መንግስት፣ ተቃዋሚ ኃይሎች፣ በሁለቱ መካከል ነው ሰላም የጠፋው፣ የግልጽ ነገር ነው። እነዚህ የሌሉበት ውይይት የት ይደርሳል ይሉና እንዲያውም በመንግስት ሲባል ደግሞ በአግባቡ በነጻነት እንዳይተቹ መንግስት ያጠፋውንም እንዳይወቅሱ የሚከለክላቸው እንደ የመንግስት አካልም ጭራሽ አብሮ ነበር የሚሉ ሰዎች አሉ። አንድ ባለስልጣን በእርግጥ አሉ፣ በምን ደረጃ እንደገቡ መጋቤ ይነግሩናል። እና ቁልፉ ጥያቄ ነጥቡ ምንድን ነው? የጉዳዩ ባለቤቶች የሌሉበት ጉባኤ ስለሆነ ውጤት አያመጣም የሚሉ ሰዎች አሉ። በዚህ ሁለቱ እንግዶቻችን ዲያቆን ዳንኤልና ብፁዕ አባታችን ምን ያህል ትስማማላችሁ? አባታችን ላስቀድም።
መቼም ስለመጀመሩ መልካም እንደሆነ በመግቢያ ላይ ገለጽኩ ቢሆንም የሀገሪቱን ችግር በሽምግልና የመፍታት እንደተባለው በተደጋጋሚ የተያዘ ነገር ነው። ራሱም በሚዲያውም እንደተመለከትነው እንዳየነው መንግስትም የማረጋጋት ስራ በሀገሪቱ ላይ መሰራት አለበት ብሎ የነጋዴዎችንም ምሁራኑንም እንዲሁ በተለያየ ደረጃ እየተሰበሰበ ብዙ ነገር ሲያደርግ ነበረ። ያም መልካም ነው፣ ሀገርን ለመረጋጋት እንትን ማድረጉ። አሁንም ቢሆን የኢትዮጵያ ችግር መቼም መጠነ ሰፊ ሆኖ የሚታይበት ጊዜና ሰዓት እና መቼም እውነቱን መናገር ነው መፍትሄ ሊያመጣ የሚችለው። በሽምግልና መታየት ያለበት መንግስት ነው። ሀገሪቱን እየመራት ያለው መንግስት ህዝቡና መንግስት ነው ተጣልፎ ያለ እና ባለቤቱ ነው መቅረብ ያለበት። በእኔ አመለካከት መንግስት መገሰጽም አለበት፣ መነገር አለበት። የሚያነሳቸው ጉዳዮች ለሀገርም አንዳንድ ጊዜ ለወደፊት ኢትዮጵያ የሚለው ነገር ቀጣይ ሆኖ እንዲሄድ ለማድረግ አስቸጋሪ የሆኑ ነገሮች አሉ። በመንግስት ዙሪያ መንግስት ራሱ ሊያርማቸው ሊያስተካክላቸው የሚገባ ምክንያቱም ያለምንም የኢትዮጵያ ህዝብ በኢትዮጵያዊነቱ በማየት ማስተካከል ያለበት ነገር አለ። እንደገና ደግሞ በተቃዋሚዎችም ዙሪያ ደግሞ ተቃዋሚዎችም የራሳቸው የሆነ ስህተት ሊኖራቸው ይችላል፣ መልካም ጎንም እነሱንም ደግሞ እንደዚሁም አገሪቱ በትክክል በሆነ ሁኔታ ላይ መምራት እንድትችል እነሱም ቢሆን የተሻለ የሆነ ነገር ማድረግ እንዳለባቸው ምንም ነገር አለበት። ግን አሁንም እንደተነሳው መንግስትና ተቃዋሚዎች ናቸው። ምክንያቱም ተቃውሞ የያዘው ህዝብን ነው፣ መንግስትም ደግሞ በመንግስትነት ይዞ የሚመራው ህዝብ ነው። በዚያ ውስጥ የመከፋፈል ጉዳይ ባለቤቶች እነዚህ ናቸው። እነዚህ ሳይኖሩ የሃይማኖት ያለውን ትናንሽ የሆነውን ጥቃቅን የሆነውን ነገር ለማረጋጋት ሊሆን ይችላል፣ ጥሩ ሊሰራ ይችላል። ግን እንደ ባለቤት ይዘው መስራት ሊረዳቸው የሚችል አሁንም ወደፊት ምናልባት እየሄድንበት ነው፣ ወደ መንግስትም ሊያስከደን የሚችል መንገድ አለ፣ መፍትሄ የሆነችንም ወደ እነሱ ይዘን እንሄዳለን፣ መመከር ያለበትን እንመክራለን፣
ነጥቦችን ይዘን ወጥተን መቆም ያለበት ይቁም እንላለን የሚል መንገድ ነው ከፍተው ያሉት እነዚህ ሽማግሌዎች። እና እነዚህ ሽማግሌዎች ትኩረት አድርገው እኔ አሁን እኔ የራሴ ሀሳብ ነው እንደ አባይ ወጥፍነት ነው ሀሳብ እየሰጠሁት ያለው ከሚዲያውም ከህዝቡም ከተለያየ የምንሰማው ነገር ብዙ ነገሮች ላይ መንግስት ጫና ያደርጋል እና ህዝቡ ሞቅ ሲልበት ደግሞ በሽምግልና ለመፍታት በራሱም ደግሞ ንግዱን በነጋዴዎችን በነጋዴ ምሁራኖችንም ነጋዴዎችንም እየሰበሰበ መዋዌ ነገሩን ለማርገብ ነው የሚሞክረው እንጂ ዘላቂ መፍትሄ ለማምጣት ብዙ ጊዜ እኔ በበኩሌ አላይም። እንደ 75% በነበረበት ላይ የሚቀጥለው እና ይህ ሲሆን ነገሮች እየተዳፈኑ መፍትሄ ሳይገኝላቸው ወቅትና ጊዜ እየጠበቁ የሚነሱ ይሆናሉ። እነዚህ የሚነሱት ነገሮች ደግሞ በየጊዜው የሰው መፋሰስን ያመጣሉ፣ ንብረት መውደምን ያመጣሉ፣ ወጣቶች የወደፊት ራዕያቸውን የሚያጨልሙ ይሆናሉ። እና በደንብ አድርጎ ሽማግሌዎች ሳይፈሩ ለሀገር ለወገን በትክክለኛው መንገድ መገሰጽ አለበት ወይም ደግሞ መነገር አለበት ማስተካከል አለበት የሚባለው መንግስት ደመሪ ሆኖ ነገሮችን ማስተካከል መቻል አለበት የሚል እንደዚህ በሽምግልና የመንግስት ጉዳይ መያዝ አለበት የሚል አለ። እንደ ባለቤቱ ነው።
ጥሩ ነው። አባታችን ቀደም ሲል እንዳሉት ይሄ ተቋም ስራውን መጀመሩ መልካም ነው። አሁንም የጉዳዩ ባለቤት ናቸው የሚባሉትን መንግስትንም ሆነ ተቃዋሚን ለማካተት ርዛ እየተጓዘ ይመስለኛል ብለዋል። በእርግጥም ጥሩ ነው። እኛም ተከታትለን እናቀርባለን። ለቀደመው ጥያቄ ወደ ዲያቆን ዳንኤል ልሂድና አንተስ ዳንኤል፣ ቀደም ሲል እንዳነሳ ነው ሊገባ ሊካተት የሚገባው ኃይል አልተካተተም፣ እሱን አልባ ውይይት የትም አይደርስም ከሚሉ ሰዎች ምን ያህል ትስማማለህ ወይም ከተለይህም ሀሳብክን?
እኔም አንዱ በዛ በጉባኤውና ከጉባኤው በኋላ በመጡት መግለጫዎች ላይ የነበረኝ ተጨማሪ ሀሳብ እሱ ነው። ቢሆኑ ደስ የሚለኝ ሶስት ጉዳዮች መሆን ነበረባቸው ላሉ፣ አንደኛ ይሄ ጉባኤ ወደ ጉባኤው ከመምጣቱ መሰረታዊ ጥናት ተደርጎ ኢትዮጵያ ውስጥ አሁን የተፈጠረው ችግር ለምን ተፈጠረ የሚል የእነዚህ የሃይማኖት ተቋማቱ ሀሳብ ምንድን ነው፣ መንግስት የሚለውን ተቋሚ የሚለውን ሌላው የሚለውን ትተው እነሱ ምን ይላሉ እንደ ሃይማኖት ተቋማታቸው መሰረታዊ ችግሩ የሚሏቸው እና እነዚህ ችግሮች ለምንድን ነው የተፈጠሩት የሚለው ላይ። ሁለተኛ ደረጃ ደግሞ እንደገና የሃይማኖት ተቋማት ናቸው እና መንግስት ተቃዋሚዎችን ሲያይ፣ ተቃዋሚዎች መንግስትን ሲያዩ የየራሳቸው አመለካከት አላቸው። እነዚህ ተቋማት ግን የሃይማኖት ስለሆኑ እነዚህን ተቋማት ያሉ አካላትን ምንድን ነው ችግራቸው የሚለው የእነሱን ሀሳብ ድንበር ሳይገድባቸው ማካተት ነበረባቸው። ድንበር አሁን መንግስት ድንበር ሊገድበው ይችላል። የሚቀበላቸው የፖለቲካ ተቋማትና የማይቀበላቸው ይኖሩ ይችላሉ። እንደ ራሱ ህግ እንደምኑ ከተቃዋሚዎችም ወይም ከሌሎችም ወገን መንግስትን የሚቀበሉ የማይቀበሉ ይኖሩ ይችላሉ። የሃይማኖት አባት ግን ሰው የሆነውን ሁሉ ስለሚቀበል ሰው የሆኑትን አገር ውስጥ ያሉትን አገር ውጭ ያሉትን ነፍጥ ያነሱትን በሰላም የሚታገሉትን ሁሉ ችግራችሁ ምንድን ነው? መፍትሄ የምትሉትስ ምንድን ነው? ምኑ ሲፈታ ነው ችግሩ የሚፈታው የሚል የእነዚህን የማዳመጥ ምክንያቱም የሃይማኖት ተቋማት ናቸው። አሁን እነዚህ የፖለቲካ ተቋማት አይደሉም። ለሁሉም አባት ናቸው። የሁሉም እነሱ ጋር አማኝ ነው፣ በዚህም በዛም ያለው። ስለዚህ የአማኝ ልጆቻቸው ጠብ ስለሆነ ችግሩ የእነሱን ሰዎቹ እንኳ የመምጣት ጉባኤ ላይ የመሳተፍ እድል ቢያጡ ሀሳባቸው መካተት ነበረበት። እንዲህ ይላሉ እኛ ግን እንዲህ ነው የምንለው። ከእነሱ ውስጥ የሚቀበሉት የማይቀበሉት ሊኖር ይችላል። ከዛ ሶስተኛው ደግሞ ብዙ ጊዜ እንግዲህ አሁን ባለው ሂደት የተጨመሩበት ነገሮች ካልሆኑ ሰላምን ማስተማር ወይም እንዲህ ማድረግ ላይ ነው በብዛት መፍትሄው ላይ ሲተኮር የማየው። መግለጫዎችም ሲሰጡ ስለ ሰላም እናስተምራለን ነው። እኔ በተለይ የክርስትናው አስተምህሮ ክርስቶስም አደረገ የሚባለው በመስቀሉ ሰላምን አደረገ። በትምህርት አይደለም ሰላም ነው፣ በተግባር ነው ሰላም በዓለም ላይ እንዲመጣ ክርስቶስ የሚያሰራው። እና ምን ተጨባጭ ተግባራት ናቸው? ምን ሲደረግ ምን ሲደረግ ምን ሲደረግ የሚል ተጨባጭ ተግባራት ከማስተማሩና ህዝቡን ከመምከሩ ውጭ መንግስት ምን ምን ሲያደርግ፣ ተቃዋሚዎቹ ምን 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 ሲያደርጉ፣ ህዝቡ ምን ምን ሲያደርግ፣ እራሳቸው የሃይማኖት ተቋማቱም ምን ምን ሲያደርጉ ነው የሚል ተግባር የሚያሳይ ጉዳይ ያስፈልግ ነበረ። በዛ ነው ሊመዘን ይችል የነበረው። ይሄ ነገር እውነት የእነዚህ አባቶች ሂደት ያስኬደናል ወይስ አያስኬደንም የሚለው ልናይ የምንችለው እነዚህ ሶስት ነገሮች ባይ ነበረ ነበረዋል።
ዲያቆን ዳንኤል የጉዳዩን አንኳር ፈንክተውልናል። በቀደመ ውይይታችን በተደጋጋሚ የተነሱ በአድማጮች በተከታታይ ትኩረት የተሰጣቸው ጭብጦች ናቸው። መሰረታዊ ጥያቄ ሰላምና እርቅ እንዴት ይመጣል ከሆነ ይህ ባንድ በኩል የተነሳውን ቀውስ ሁሉም ወገኖች የሚስማሙበት የሚመስለውን መንግስት ራሱ አደጋው መድረሱን ችግሮች መከተላቸውን ብቻ ሳይሆን በመንግስት ራሱ አመኔታ የተሰጠው ቁጥሩ የበዛ ዜጋ መሞቱ መቅሰሉ ይታወቃል። እዚህ ላይ ያለውን መስማማት ያህል ግን ለዚህ መንስኤ የሆኑት ላይ አንድ አይነት ድምጽ አይሰማም። ቅድም ያሉት መንገድ ለመፍትሄ አማራጭነቱ የመጀመሪያ ሊሆን ይገባ ይችላል። ዲያቆን ዳንኤል አሁን ያነሷቸውን ነጥቦች አንድ እርምጃ ወደፊት እናስኪድ። መስጠትና መቀበል ይኖራል ወይ? በዚህ ላይ አንድ ጥፋት ከተሰራ በኋላ ያ ጥፋት እንዲታረም ከተፈለገ ኃላፊነት የሚወስዱ ክፍሎች መኖር የለባቸውም ወይ? እዛ ላይ በግልጽ መነጋገር የሚያስችል ሁኔታ መጀመሪያ ተፈጥሯል ወይ? ቅድም ያሏቸውን ጥናቶች ጨምሮ መሰረቱ ድልዳሉ መስተካከል ችሏል ወይ? ሰዎች ሳይሸማቀቁ ሳይፈሩ ትላንት የተፈጠረው ስህተት እንዲህ ነው የሆነው ድጋሚ እንዳይፈጠር ብቻ ሳይሆን የእርምት እርምጃ መወሰድ ያለበት መባል የሚያስችል መሰረት አለ ወይ? ለርሶ አድማጮች ሰፋ ያለውን ውይይት እናሳድር ነው።
ከወቅታዊነቱና ከጠቃሚነቱ አኳያ ሰፋ አድርገን ነው እናያዋየናቸው።
ለአሁኑ እንግዶቻችንን ለጊዜያቸው ከልብ እያመሰገን
ቀሪውን ክፍል ከሰሞኑ እንደምናቀርብ ከወዲሁ እንገልጣለን።
ንጉሴ አክሊሉ ዛሬ በሁለት የተከፈለ ዝግጅት ይዞ ቀርቧል።
በመስኮት ገብቶ ስለ ሚስኮት የሚያወራበት አንዱ ሲሆን
ሁለተኛው ግን ራሱ የሚያስተዋውቀው ይሆናልና በሱ ነው የምንተወው። ሰላም ንጉሴ።
ሰላም ንጉሴ።
እንደምን አመሻችሁ አዲሱና አሉላ። ዛሬ ስለገባሁበት መስኮት ሳይሆን ስለ ሚስኮት እንድንወያይ ፈልጌ ነው።
ሚስኮት የእንግሊዝኛው ነው ንጉሴ?
አዎ እንግሊዝኛው ነው።
ሚስኮት ማለት እንደው ጥቅስ ያላግባቡ ሲጠቀስ ወይም ደግሞ የተጠቀሰው ሲዛባ የሚጠቀሙበት የእንግሊዝኛ ቃል ነው። እንዴት አመጣኸው ማለቴ ነው።
አዎ ዛሬ አመጣሁት። ብዙ ጊዜ አንዳንድ ጊዜ አስተያየቶች ሲሰጡ አዳምጥ ነበርና እንደው በነዛ ዙሪያ ብንነጋገር ጥሩ ነው። ከአድማጮች እንማራለን፣ እኛም ደግሞ አድማጮችን በትህትና እናሳውቃለን እና እዚያ ጉዳይ እንድንነጋገር ብዬ ነው። አንዳንድ ጊዜ እንደምታስታውሰው በተላለፈው ፕሮግራም ላይ ሳይሆን በተባለው ላይ ሳይሆን ባልተባለው ላይ አስተያየቶች ይሰጡና ነገሮችን ያዛባሉ። እኛም ወዲያውኑ እርማት አናደርግም፣ ይሄ አልተባለም፣ ይሄ ተብሏል፣ ይሄ ልክ ነው፣ ይሄ ልክ አይደለም ስለማንል እነዛ የሚሰጡ አስተያየቶች እንደ ትክክለኛ አስተያየቶች እየተወሰዱ አንዳንዶችን ማለት ነው ከሰዎች ጋር ተገናኝተን በፕሮግራም ዙሪያ ስንወያይ ለምን ይሄን እንዲህ አላረጋችሁም፣ አንዳንድ ጊዜ ስታቀርቡ መጽሐፍ አትጠቅሱም፣ አንዳንድ ጊዜ ደግሞ ሰዎች የተሳሳተ አስተያየት ሳያቀርቡ እዛው ላይ እርማት አትሰጡም ስላሉ በዚህ ምክንያት እንደው አንዳንድ ነገሮችን ለማንሳት ፈልጌ ነው።
ሚስኮት ተደርገናል ነው የምትለው እና ያንን ልታመጣው ነው? ጥሩ ነው።
አዎ ለምሳሌ አሁን በቅርቡ ታህሳስ 26 ቀን ስለ ገና ዳቦ ስናወራ ከካሳይ ጋር በምኒልክ ዘመን የነበሩትን በዙ አባድክርን አንስተን ነበርና ስለ እሳቸው የተገጠመ ግጥም አለ እና ከገናው ጋር ስሜቱ ስለሚያያዝ አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ እንደገና ዳቦ እሳት ነደደብህ የሚለውን አቅርበን ነበር እና ይሄ ታሪክ የተፈጸመው በአጼ ቴዎድሮስ ዘመን ነው እንጂ በምኒልክ ዘመን አይደለም፣ ግጭቱም ከቴዎድሮስ እንጂ ከምኒልክ ጋር ነው አይደለም የሚሉ አስተያየቶች አንድ ክበብ አካባቢ ተሰጥቶ ሰዎች ሲወያዩ ይሄ ነገር ወደ እኔ ደርሶ እኔ መጽሐፉን አቅርቤ ጋሽ ጳውሎስ ጻፈው መጽሐፍ ላይ ይሄው ግጥም መሰሩን በዙ አባድክር ስልጣን ለመቀማት ይፈልጉ የነበረው አጼ ምኒልክን መሆኑን ምረት ሁሉ ተደርጎላቸው ከገቡ በኋላ እንደገና አጼ ምኒልክን ለመግደል መሳሪያ ይዘው ቤተ መንግስት ገብተዋል ተብለው በዚህ ምክንያት ተወንጅለው በጥይት ተደብድበው መገደላቸውን አሳይቼ ሰዎቹ በዚህ አለው ያ ታሪክ በቴዎድሮስ ሳይሆን በምኒልክ ጊዜ እንደተፈጸመ ነው እና እንዲህ አይነቱ ነገር አንዳንድ ጊዜ ሰዎች ለእኛም ባህሉ የለንም ስልክ የመደወል ቶሎ ብለን የማረም ነገር የለንም እና እንደዚህ ሲባል እኛም ዝም እንላለን። ወደ ሬዲዮ ጣቢያ የሚመጡ አስተያየቶች ብቻ ሳይሆኑ እዛው ሰዎች ተወያይተውባቸው የሚቀሩ ሀሳቦችም ስላሉ በእነሱም ላይ እንግዲህ አንዳንድ ጊዜ ስንዘዋወር የምንሰማውን ማቅረቡ ጥሩ ነው ብዬ ነው። እና እንዲህ አይነት ነገር አለ።
ጥሩ ነው።
የጸሎተ ሐሙስን በተመለከተ አንድ ጊዜ አስተያየት ሰጥተን ነበረ እና ይሄ አምስቱን የገብስ እንጀራ እና ሁለቱን አሳ የማብላቱ ታሪክ ብዙ ጊዜ ይነገራል እና በዚህ ዙሪያ የተሰራ ፕሮግራም ነበር እና አንድ አድማጭ አስተያየት ሲሰጡ እንዴ አምስቱ የገብስ እንጀራ እና ሁለቱ አሳ ለአምስት ሺህ ሰው ቀርቦ 12 መሶብ ተነሳ ነው የሚያለው። እናንተ ትሪ አላችሁ እንደው ታሪኩን ወደ መርካቶ ወሰዳችሁት ብለው ሰዎች በዚህም ላይ አስተያየት ሰጥተው እንደነበረና
ትሪ ብለናል
እንዴ ነገሮች ሰውየው ከየት እንዳመጡት ዲስኮት አርገው ነው ይሄንንም እና ይሄን እንደው እንደ ምሳሌ አድርጌ ልገልጽ የፈለኩት ነው። በቅርቡ ደግሞ ከጋዜጠኛ ከበደ አንሳ ጋር ስንነጋገር ጋሽ ከበደ ምን ብሎ ነበር ኢትዮጵያ ትቅደም ያልኩት ከደርግ በፊት እኔ ነኝ ብሎ ነበርና 66ቱን ለውጥ በሚናስታውስበት ጊዜ ይሄንን ነገር እናቀርባለን የሚል ፕሮግራም እኔ ነኝ ነው የሚያስተላልፍኩት ተላልፎ ነበር።
አዎ
ሰዎች ግን የወሰዱት ምንድነው ከበደ አንሳ ለክ ይሄ ተነሳ ተራመድ ክንድህን አበርታ ነገር ብልጽግና ለወገን መከታ አዎ ኢትዮጵያ ትቅደም እንዴ ከበደ አንሳ ኢትዮጵያ ትቅደም ብሎ አዚሟል ዘፍኗል እንዴ ትናንት ሬዲዮ እንዲህ ብሎ ሲናገር ሰማሁ ብለው ይሄን ማስተያየት ወደኛ አልመጣም ሬዲዮ ጣቢያው ግን አንድ ቦታ ላይ ሲወያዩበት እንደነበረ ሰዎች ነገሩኝ። እና ይሄም ሚስኮት ተደርገናል ለማለት ፈልጌ ነው። ጋሽ ከበደ ባይሆን ጥሩ ዘፋኝ አይደለም ጥሩ ጋዜጠኛ እንጂ ለማለት ፈልጌ ነው። አንድ ጊዜ የኔ አባስ ሲነግሩኝ እንደው ሳቅ ከመጠን በላይ ሲሆን እንደው ጥሩ አይደለም ብዬ አዲስ ዘመን ጋዜጣ ላይ አንድ አርቲክል አንድ ጽሑፍ አቀረብኩ አሉ። ጅማ ባር ገብቼ ቡና ስጠጣ ጋዜጣውን ያነበበ አንድ ሰው እኔን አያቀኝም። ዛሬ ደግሞ አንዱ እንደው አትሳቁ ሳቅ በመጠን አርጉ ብሎ እየከለከለን ነው ምንኛ ማን ባለዋል ብሎ በደርግ ዘመን ነው። ወደ ውስጥ ቢገባ ግን ያ ሳቅ በመጠን ቢሆን ጥሩ ነው የተባለበትን ምክንያት ጽሑፉ ያብራራል እና ሰው ከላይ ቆንጽሎ እየወሰደ የሚሰጠው አስተያየት ሌሎችንም ሊያሳስብ ስለሚችል እነዚህ ነገሮች መልእክቶቹ በሬዲዮ መጡም አልመጡም በተቻለ መጠን ጋዜጠኛው እድሉ ካለው ይሄን አብራርቶ መልስ መስጠት መቻል አለበት የሚል ነገር አጫውተው ስለነበረ ይሄንንም በዚህ ምክንያት ነው ላነሳ የፈለኩት። እና እንደዚህ አድርገን እናነሳቸው ብዙ የተለያዩ ነገሮች አሉና እንደው አስተያየት በሚሰጥበት ጊዜ ቢቻል ፕሮግራሙን በደንብ ማዳመጥ አንዳንድ ጊዜ ቪኦኤ ከፈታል ጨዋታ አለ ወይ ራት ይበላል ምሳ ይበላል ወይ መጠጥም ስሜት ላይ ሊሆን ይችላል ግን አንድ ቃል ጆሮ ውስጥ ትመጣለች ያቺን ይዞ ቶሎ ብሎ ወደ አስተያየት የሚሄድም ነገር አለና እንደው ትኩረት ሰጥተው አዳምጠው ብዙሃኑን ህዝብ እኛም እነሱም እንዳናሳስት አስተያየት የሚሰጡ ሰዎችም እኛም ጥንቃቄ ማድረግ አለብን።
በጣም ጥሩ ነው ንጉሴ።
ነገር ለመሰንዘር ብዬ ነው ዛሬ እንግዲህ
ጥሩ ነው
ስለሚስኮት።
አዎ በመስኮት ገብተህ ስለሚስኮት ጥሩ ግንዛቤ ነው። በነገር ላይ እኛም ጋር እንዲሁ የአስተያየት መስጫ መድረካችን ላይ አስተያየት የሚሰጡ ሰዎች አንዳንዱ እንደው ቁንጽል ሐሳብ ወስዶ ያልተባለውን እንዲህ አላችሁ ይላል። እንዳልከው እኛም ቶሎ አናስተባብልም። አንዳንዴ ግን በጣም መሰረታዊ ስህተት ከመሰለን ስቱዲዮ የምንኖር ሰዎች ማንኛውም ማስተናጋጁ አይ የተባለው ይሄ ነው እዚህ ላይ እንዴት አርጋችሁ ተረዱልን እንላለን ግን በየጊዜው አናረግም እንዴ ነው። አንተ ግን እንዴው መንገደኛው ጋዜጠኛ ሆነህ አንቴናህን ዘርግተህ ጆሮህን አቆመህ በየቦታው እየተዘዋወርክ ነው ቀጥል ያሰኛልና ዛሬ የመጀመሪያው ዝግጅትህ ሚስኮት ሆኗል። ጥሩ ተረርተናል ለማለት ነው።
ጥሩ ነው አዲሱ ምክንያቱም እኔ እዚህ ፕሮግራም ያዳመጡ ሰዎች ሐሳባቸውን በስልክም በግንባርም ስለምንገናኝ ስለሚነግሩኝ
ወነት ነው
ለሌሎቻችንም ሊያስተምር ይችላል ብዬ በማሰብ ያደረኩት ነው።
የዛሬ 15 ቀን እንገናኝ።
ኪዳኔ ቀደም ብለን እንደጠቆምነው 32ኛውን የአፍሪካ ዋንጫ ውድድር በመከታተል ላይ ይገኛል።
እዚያው ሊቨርፑል ጋቦን ደወልንና ፊፋ ለዓለም ዋንጫ ውድድር ቡድኖቹን ከ32 ወደ 48 ከፍ ማድረጉ ለምን ይሆን?
ባንዴ 16 ቡድኖች ሲጨመሩ ውድድሩስ ችግ ይካይ ሊሆን ብለን
ስለ ጋቦኑ የአፍሪካ ዋንጫም ማንሳታችን አልቀረም።
አዶላ እንግዲህ ፍቅሮ ኪዳኔ ሲባል አድማጭ በደም ጆሮን አቁሞ ነው የሚከታተለው። እናመሰግናለን። አሁን ጋቦን ነው የምትገኘው አይደለም?
ለጊዜው ለሊብረቪል ከተማ ነው ያለሁት።
ወደ አፍሪካ ጨዋታ እንመለሳለን። አሉላ፣ መጀመሪያ ፍቅሩ ኪዳኔን አግኝተህ ስለ ፊፋ ሳታወራ አትሄድም። ፊፋ ደግሞ በየአመቱ 32 ቡድኖችን አሰልፎ ነው የዓለም ዋንጫ የሚያካሄደው ይመስለኛል። ከስተት ከሆነ ጋሽ ፍቅሩ ያርመናል። ግን አንድ ለየት ያለ ውሳኔ በቅርቡ እንደምታውቀው ለዓለም ዋንጫ ተሰላፊዎች 16 ቡድኖች በአንድ ጊዜ ተጨምሮ በስንት ዓመት ምርቶ ስራ ላይ የሚውለው?
በ2026
እንዴት ይሄ በአንድ ጊዜ እንደዚህ ብዙ ቁጥር ያለው ቲም ለመጨመር ታሰበ? የምታውቀውን ነገር ብታቀ
በመጀመሪያ ነገር አዲሱ ፕሬዚዳንት ኢንፋንቲኖ አዲስ ስለሆነ አዲስ ሀሳብ አመጣ። ይሄ ማለት ምኞት ሁልጊዜ አለ አንዳንድ ሰዎች አንዳንድ ቦታ ላይ ሲመረጡ እና ስለዚህ የዚህ የቡድኖች መጨመርና ለመጨመር ጉዳይ ብዙ ጊዜ እንዲሁ ሲያከራክር ቆይቶ አፍሪካም ኤዥያም ለሁለቱ አህጉሮች አንድ ስፍራ ብቻ ይበቃቸዋል ብለው እንደ አውሮፓ አቆጣጠር 1966 እንግሊዝ ሀገር ላይ ለተደረገው የዓለም ዋንጫ ፊፋ በወሰነበት ጊዜ የአፍሪካ ፉትቦል ኮንፌዴሬሽን እኛ አንካፈልም ብለን ወጥተው በዚህ የተነሳ ነው የኮሪያ ገብታ ጣሊያንንም ለማሸነፍ የቻለችው እና ከዛ በኋላ ካዛብላንካ ላይ በተደረገው ስብሰባ ላይ ለአፍሪካ አንድ ቦታ ተሰጥቶ ያው እንደ አውሮፓ አቆጣጠር 1970 ሞሮኮ ትካፈል የቻለችው። አሁን እንግዲህ 48 ሀገሮች ሲባል ለአፍሪካ 2 ይጨመራል ማለት ነው። ለጊዜው 5 ቦታ ላይ ያለው 7 ቦታ ይሆናል ማለት ነው። ለማንኛውም አፍሪካ 2 ይደርሳታል፣ 7 ይሆናል ማለት ነው። አዲስ አበባ ላይ በመጋቢት ወር በሚደረገው ጠቅላላ ጉባኤ ላይ ለፊፋ የሚያገልጉት አፍሪካን አባሎች ይመረጣሉ እና እንደዚህ አይነት ለውጥ አለ አሁን ፊፋ ውስጥ። ከአሁን በፊት በዛ ሙስና ነገር በኮራፕሽን ይሄን የመሳሰለ ነገር ውርደት ደርሶ ነበረ። ስለዚህ አሁን በመቀያየር ላይ ስላሉ ይሄም አዲስ ሀሳብ መቅረቡ ነው።
መልካም። የቡድኖቹ መጨመር በራሱ ከቁጥር ባሻገር ምን ተጨባጭ አንድምታ ይኖረዋል?
እንግዲህ ብዙ ለውጥ ሊያመጣ የሚችለው ያው ገንዘብ ማግኘቱ ነው። ሌላ እንትን የለውም። ለምሳሌ የመጀመሪያዎቹ 16 የሚጨመሩት በአንድ ዙር ይወጣሉ እና 32 ይቀራሉ ማለት ነው። ግን ይሄ የቴሌቪዥን ዋጋ ይሄን የመሳሰለውን ነገር ስለሚያስጨምር ፊፋ በዛም የተነሳ ገንዘብ ሊያገኝ ይችላል ማለት ነው። ደግሞ የሚካፈሉትም ሀገሮች እኮ እስከዚህ ድረስ ብዙዎቹ ብዙ ጥቅም ሊያገኙ ይችላሉ። አሁን ለምሳሌ ለዓለም ዋንጫ እኮ የሚካፈለው ቡድን በመጀመሪያ ገና ለልምምድ ጊዜው እንኳን $1,000,000 የሚያገኝ ነው እና አሁን አፍሪካን ብትሆን እና እየተሻሻለች መጣ ለአፍሪካ ዋንጫ አሁን እዚህ የሚያሸንፈው ወደ 3,000,000 ነው የሚያገኘው እና የዚህ የቴሌቪዥን ኪራይ እና የስፖንሰርሺፕ እንትን የሚያመጣው ገንዘብ ሁሉንም የስፖርት ድርጅቶች እየጠቀማቸው ስለሆነ እንግዲህ እድሜ ለቴሌቪዥን እያሉ እንትን ማለት ነው። አሁን እዚህ እኛ አካባቢ እንኳን ስናየው እንደ ድሮ የስፖርት ሰዎች ብቻ አይደለንም፣ ነጋዴው ይበዛል እኮ ግማሹ ነጋዴ ነው እንደውም። እና እነሱም ገንዘብ ስለከፈልን ስፖንሰር ነን ብለው ትንሽ ኩኩራትም ጥጋብም ሳይሰማቸው አልቀርም።
ጥሩ፣ እንደው በፊፋ ጉዳይ እንዳንቆይ ደግሞ ያን ወቅታዊ ሁኔታ ትንሽ ያውራን ብዬ ነው። የ32ኛው የአፍሪካ ዋንጫ እንዴት ነው? እንዴት አየኸው? ጠቅለል ያለ ነገር ብትነግረን። እንግዲህ አንተ ብዙም ሁሉንም ታውቃቸዋለህ።
ጋቦን ከአሁን በፊት ከጊኔ ኤኳቶሪያል ጋር ሆነው ሁለቱ ሀገሮች የአፍሪካን ዋንጫ አዘጋጅተው ስለነበረ ልምዱም አላቸው። እንዳውም ለዓለም ምሳሌ ሆነ የቻሉት ሁለቱ ሀገሮች አንድ አይነት የቪዛ ወረቀት አሳትመው ለአፍሪካ ዋንጫ የሚል ብቻ ቪዛ በሁለቱም ኤምባሲዎች የትም ቦታ ላይ ይሰጥ ነበረ እና ይሄ ራሱ የመጀመሪያ ጊዜ ነው ያውም ለአፍሪካ ዋንጫ ተብሎ የሚወጣ ቪዛ እና ጋቦን ትንሽ ሀገር ሆና ሁለት ስታዲዮም ምን የመሳሰሉ ስታዲዮሞች አሰርተዋል። ግን መከራው ከተማ ውስጥ አሁን ቦታ ስለሌለ ብዙውን ጊዜ የሚሰሩት ስታዲየሞች ከከተማ ውጭ ናቸው። ማዛ ሄዶ እንደሚጫወት ወደፊት የሚያስፈራ ነገር ነው እና እንደዚሁ ዝም ብሎ ተሰርቶ የሚቀር ስታዲየም ነው ወይ? እንደዚህ አይነት ጥርጣሬ ውስጥ ማስገባቱ አልቀረም። እና ብዙውን ጊዜ እኛ የምንንቀው አሁን ለምሳሌ ዩኒቨርሲቲዎች ወይም ሰከንደሪ ተማሪ ቤቶች ውስጥ ተማሪው እንዲጠቀምበት ስታዲየሙ ቢሰራ እና ለሌሎችም የሚያገለግል ቢሆን ይህን ብለው የሚያስቡ የሉም። እና አሁን እዚህ የፖለቲካ ችግር ስላለ ጋቦን ውስጥ እነኚህ ሁለቱ ስታዲየሞች የተሰሩት በፖለቲካ እንትን ተቃዋሚ ሰፈሩ ውስጥ ነው ያለው። ግን አሁን ለምሳሌ ፖር ጀንቲል ስታዲየም ሜዳው መጥፎ ነው። ብቻ ከሱ አንስተን ወደ ሊብረቪል ወይም ወደ ፍራንስቪል ሌሎች ጥሩ ሜዳ ያሉበት ቦታ ላይ ለምን አይደረግም ሲባል፣ ግን ያኛው የፖለቲካው እንትን ተቃራኒዎቹ ያሉበት ከተማ ስለሆነ እኛ ስለሆነ አነሱብን ይላሉ የማለት ችግር ስለፈጠረ እዛው ሜዳ ላይ እንዲጫወቱ። እንግዲህ ይሄ ነች የአፍሪካ መከራችን። ለምን ግጥሚያው በመሰረቱ ጥሩ ሜዳ ላይ መደረግ አለበት እና ሳሩ በደንብ አልያዝም። እንግዲህ እንዲህ አይነት ችግሮች አሉ። ነገር ግን ቡድኖቹ እዚህ ያሉት በሙሉ ከከፍተኛ ውጤት የሚያመጡ ናቸው። ዩጋንዳም ራሷ ለምሳሌ እያንዳንዱ እዚህ ሀገር ያሉት ተጫዋቾች በሙሉ ወደ 98% ፕሮፌሽናል ተጫዋቾች ናቸው እና ብዙዎቹ አውሮፓ የሚጫወቱ ናቸው። ሌሎቹም አፍሪካ ሀገር የሚጫወቱ አሉ። ለምሳሌ ኡጋንዳ ያሰለፍቻቸው ሁለቱ ተጫዋቾች አዲስ አበባ ለቅዱስ ጊዮርጊስ ቡድን የሚጫወቱ ናቸው እና ይሄ ፕሮፌሽናሎቹን ያካተቱ ቡድኖች ናቸው። ይሄም ራሱ ብዙ ችግር ይፈጥራል። ለምን እነኚህ ፕሮፌሽናል ተጫዋቾች ክለቦቻቸውን አውሮፓ ጥለው ስለመጡ ለምንድን ነው አፍሪካ በዚህ ወራት ውስጥ የምታዘጋጀው የእኛ ውድድር እየተካሄደ እያሉ ሁልጊዜ ጭቅጭቅ ያመጣሉ። ለማንኛውም አፍሪካ ውስጥ አለ ኢትዮጵያ በቀር እስከዚህም ኳስ የሚወድ ህዝብ የለም። የራሱ ቡድን ሲጫወት ብቻ ነው ስታዲየም የሚሄደው እንጂ ሌላ ቡድን ሲጫወት፣ አሁን እዚህ መከራው ስታዲየሞቹ ባዶ ናቸው
ስታዲየሞቹ።
ግን
ለምን ጋቦን ተሸንፎ ወጣ? ስለዚህ ህዝቡ ስለማይመጣ ህዝቡን እንዲያንቀሳቀሱትና ወደ ስታዲየም እንዲመጣ ለማድረግ ጥረት እንዲያደርጉ መክረናቸዋል።
ትልቁን የእግር ኳስን ጨዋታ የእግር ኳስን ፍቅር ወደሚመለከት ጥያቄ ልውሰድግ። ኳሱ ሳይኖረን ወይም የጨዋታው ጥበብ ብዙም ሳያድግ ፍቅሩ ብዙ መንገድ የተጓዘ ይመስላል። ምን ይታይሃል የእግር ኳስ ዕጣ ፈንታ ላይ?
ዋናው ነገር እኔ የሚያሳዝነኝ በጋዜጠኛነት አፍሪካ ውስጥ በሙሉ ስለ አፍሪካ ፉትቦል ወይም ስለ አፍሪካ ስፖርት የሚጽፍ ጋዜጠኛ እየጠፋ ነው። ሁሉም ኢንተርኔቱን ከፍት የእንግሊዝ ሊግ ወይም የጣሊያን የፈረንሳይም እንዴት እንደተጫወቱ እነ ሞሪኒሆ ቁርስ ምንም እንደበሉ የሚያስተላልፍ ጋዜጠኛ ብቻ ነው አሁን ያለው። በራዲዮንም ሁሉ ሆነ እና የአፍሪካን ስፖርት ለማስፋፋት ከተፈለገ ራሳችን አፍሪካውያኖቹ ካልጻፍን ማመጥቶ ሊጽፍልን ነው? አንድ ይሄ ነው። ሁለተኛ ነገር የፕሮፌሽናል እንትኑ የዚህ የገንዘብ መግባቱ ይሄ አማተሪዝምን በሙሉ እየገደለው እየሄደ ነው። ግን ስፖርት እንዲስፋፋ የትምህርት ቤት ስፖርት ካልተስፋፋም ሌላ ምንም አይነት መፍትሄ የለውም። ይሄ የማይጠረጠር ነገር ነው። የመርካቶ ኳስ ተጫዋችና ማራቶን ሯጭ የሚሸጥ ሱቅ የለም። ስለዚህ ከልጅነታቸው ጀምሮ ማሰልጠኑ ያስፈልጋል። ክለቦቹ ጠንካራ ክለቦች ብዙ ቦታ የሉም። የትኛውም አሁን አፍሪካ ሀገር ውስጥ ብንሄድ እኛም ሀገር ቢሆን ቅዱስ ጊዮርጊስ፣ ቡና፣ ደደቢት 3-4 እንደዚህ ሆነው ነው እርስ በራሳቸው ሁል ጊዜ እንትን የሚሉት እንጂ 16 ቡድኖች በአንድ አይነት ደረጃ ላይ አሉም ወይም የሚወዳደሩ አይደሉም። አሁን ይሄ ሁሉ ነገር መጣራት አለበት። ግን እኔ አሁን ብዙ የሚቆጨኝ አፍሪካ ውስጥ ለምሳሌ የዓለም ሻምፒዮና እድሜያቸው ከ17 በታች የሆነ ወይ ከ20 በታች የሆነ ውድድሮች አሉ። ለእነኛ ውድድሮች የሚወዳደሩ በየሀገራችን የወጣቶች ውድድር የለም። አሁን ለምሳሌ እድሜያቸው ከ17 በታች ወይም ከ21 በታች የሆነ እነኚህ ናቸው አድገው ነገ የብሔራዊ ቡድን ተጫዋች የሚሆኑት ወይም ሌላ ሊሆኑ የሚችሉት። እና ደግሞ ብዙውን ጊዜ መከራው ምንድን ነው? በስፖርት ድርጅቶች ውስጥ ስፖርት የሚያውቁ ሰዎች አይመጡም። ሁሉም እንደዚሁ ዝም ብሎ ሽርሽርም የሚፈልግ የሚገባ አለ ፌዴሬሽን ውስጥ እንጂ እስከዚህም ድረስ ስፖርቱን ወዱ አይደለም።
በጣም ነው መቼም እናመሰግነው ጋሽ ፍቅሩ ኪዳኔ። አንዴ ጋሽ አንዴ ያለ መቼም ከቅርበት አንጻር ነው። ሰለሞንም ያው በየቀኑ የአፍሪካን ዋንጫ ለአድማጮች ማቃመሱ አልቀረም። ደግሞ ዛሬ አንተን በስፋት እዚህ በራዲዮ መጽሔት ይዘንህ ነበረ። እናመሰግናለን።
አዲሱ የስንብት ቃላችን ብዙ ጊዜ በተለያዩ ርዕሶች ላይ መላልሰን እናመጣው ነበር። ቆይቷል ካገኘ ነው አሁን ከረጅም ጊዜ በኋላ ነው። እንግዲህ በሌላ ርዕስ ለመገኘት እንደማጠፋ ተስፋ እናደርግ።
ከስፖርት ሌላ ማለት ነው። በብዙ ርዕስ እንፈልግሃለን እንድትገኝልን።
እግዚአብሔር ይስጥልኝ።
መልካም ጊዜ። በሰላም አገር ያብቃ።
በነገራችን ላይ አድማጮቻችን
ሰክታችሁ ጻፉልን፣ ደውሉልን።
አሁን የስልክ ቁጥራችን 202-205-9942 የውስጥ መስመር 14 የሚደወልበት
ኢሜይል horn@voanews.com ብላችሁ ጻፋልን።
ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት ዝግጅት
330 ኢንዲፔንደንስ አቬኑ ሳውት ዌስት ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁልን ነው።
አድማጮች በዜናችን እንደገለጽ ነው ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ስላቀረበችው ጥሪ ዓለም አቀፍ ህብረተሰብ አፋጣኝ ምላሽ እንዲሰጥና አጋርነቱን እንዲገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ጥሪ ያቀረበው። ዋና ጸሐፊው ጥሪውን ያቀረቡት በዚህ ድርቅ ላይ በተወያየውና አሁን ማምሻውን በተጠናቀቀው ከፍተኛ ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ደርሷል፣ ቀጥሎ ይቀርባል።
የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ ከፍተኛ ስብሰባ ነው የዛሬው። በዚህ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚያስፈልገው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ታዲያ ዓለም አቀፉ ህብረተሰብ አፋጣኝ ምላሽ እንዲሰጥ ጠይቀዋል።
Must express our total solidarity with the Ethiopian people and the Ethiopian government at the present moment.
ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ህዝብና መንግስት ጋር ያለንን አጋርነት መግለጽ አለበት ነው ያሉት። ይህንን ስብሰባ የተመለከተውን ዘገባ ሰፋ ያለ ክፍል በነገው ዕለት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምሽቱ ፕሮግራማችን እዚህ ላይ አብቅቷል።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
ፕሮግራሙን ያዘጋጀነው እኔ አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን።
ሰላም ደህና ደሩ።
This program has come to you from the Voice of America, Washington.